በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? አሚን። ቸሩ ፈጣሪያችን እግዚአብሔር እስከዚህን ሰዓት በሰላምና በጤና ስለ ጠበቀን ስሙ የተመሰገነ ይሁን። ዛሬ ታላቁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ መከበር ከጀመረ 50ኛው ቀን ላይ ደርሰናል። የዕለቱ ስያሜ በዓለ 50 ሲባል በዚህ በ50ኛው ቀን ላይ ዛሬ ለክርስቲያኖች የተፈጸመ ትልቅ መልእክት ያለው በዓል አለ። ጌታችን ባረገ በ10ኛው ቀን መንፈስ ቅዱስ ለሐዋርያት የወረደበት ዕለት ነው። በዚሁ ምክንያት በዓለ 50 ተብሎ ይሰየማል። እንግዲህ እግዚአብሔር አምላካችን እንደ ፈቀደ የምንማማረው ስለዚሁ ስለ ታላቅ በዓል ይሆናል። ትምህርታችንን የሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 8 ላይ ከተጠቀሰው ኃይለ ቃል እንጀምር። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያርግበት ሰዓት ለደቀ መዛሙርቱ ነው። ተመሳሳይ የሆነ ቃል በሉቃስ ወንጌል ምዕራፍ 24 ከቁጥር 49 ላይ ከአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ተቀመጡ ብሎ ደቀ መዛሙርቱን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዛቸው ቅዱስ ሉቃስ ጽፎልናል። ይህ እንግዲህ የሆነው ጌታችን ባረገ በ10ኛው ቀን። እንግዲህ ይህንን ተስፋ ይዘው ደቀ መዛሙርቱም የጌታችን የተስፋ ቃል የገባላቸው የተስፋ ቃል እስኪፈጸም ድረስ በኢየሩሳሌም ከተማ ቁጭ ብለው ይጠብቁት ነበረ። የተስፋው ቃል ከተነገረ ከ10ኛው ቀን በኋላ ወይንም ጌታችን ከሙታን መካከል ከተነሳ ከ50ኛው ቀን በኋላ የመንፈስ ቅዱስ ጸጋ ሐዋርያት እንደ ተቀበሉ በሐዋርያት ሥራ ምዕራፍ 2 በተጠቀሰው ምንባብ ላይ እናነባለን። የተገባላቸው ከአርያም የሚያገኙት ኃይል የመንፈስ ቅዱስ ጸጋን መቀበል ነበረ። ይህንንም በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ያለውን ታሪክ ብናነበው በደንብ ያስረዳናል። መንፈስ ቅዱስ ጸጋ የሚሰጥበት ቀን የጀመረው ሐዋርያት በአንድ ቦታ ተሰብስበው እነሱ ላይ መውረድ ከጀመረበት ጊዜ ጀምሮ ነው ማለት ግን አይደለም። አካላዊ መንፈስ ቅዱስ ከሶስቱ አካላት አንዱ የሆነ ስለሆነ ፍጥረታት ከተፈጠሩበት ጊዜ ጀምሮ እንክብካቤው፣ ረድኤቱ፣ አጋዥነቱ አልተለየም። ያለ እርሱ እርዳታና ያለ እሱ አጋዥነት ያለ እሱ ስጦታ ፍጡራን በተፈጠሩበት አኳኋን ሕያዋን ሆነው ይኖራሉ ብሎ መናገር አይቻልም። ነገር ግን በተለይ የሰው ልጅ እግዚአብሔርን ከበደለበት ጊዜ ጀምሮ የመንፈስ ቅዱስ ጸጋን ሙሉ ለሙሉ አጥቷል ባይባልም ሙሉ የሆነው እንክብካቤው፣ የመኖር ረድኤትን፣ የመኖር ተስፋን ቢያገኝም ነገር ግን ዘለዓለማዊ ተስፋ ያለውን ረድኤት፣ ዘለዓለማዊ ተስፋ ያለውን ስጦታ ግን በሰራው ኃጢአት ወይንም የእግዚአብሔርን ሕግ በማፍረሱ ምክንያት ያንን ጸጋ አጥቶ ቆይቶ ነበረ። ነገር ግን እዚህ ምድር ላይ ሲመላለስ በተለያዩ አጋዥ እርዳታዎች መንፈስ ቅዱስ የሰው ልጆችን ሲያግዛቸው ነበረ። አገልግሎቱንም ብንመለከት በነቢያቱ አድሮ መንፈስ ቅዱስ የእግዚአብሔርን የራሱን ዓላማ ለሕዝቡ ሲያሳውቅ ኖሯል። ይሄ ለአገልግሎት የተሰጣቸው ጸጋ የሚያሳየን የመንፈስ ቅዱስ እርዳታ፣ የመንፈስ ቅዱስ አብሮነት ከሰዎች ፈጽሞ እንዳልተለየ የሚያሳይ ነው። ነገር ግን በምልአትና ሁሉንም ሰዎች ባቀፈ መልኩ መንፈስ ቅዱስን ሰዎች የተቀበልነው ጌታችን መድኃኒታችን ኢየሱስ ክርስቶስ በእኛና በእግዚአብሔር መካከል የነበረውን የጥል ግድግዳ ካነሳ በኋላ እርቅ ከተፈጸመ በኋላ እንደሆነ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ካስተማረው ትምህርት እናገኛለን። በዮሐንስ ወንጌል ምዕራፍ 7 ቁጥር 39 ላይ ስለ ህይወት ውሃ ምንጭ ባስተማረበት አንቀጽ ጌታችን ኢየሱስ ገና ስላልከበረ መንፈስ ቅዱስ ገና አልወረደም ነበርና ሲል ቅዱስ ዮሐንስ ይህንን ተናግሮ እናየዋለን። እርሱ ስላልከበረ የሚለው በመስቀል ላይ የሚውልበት ቀን ስላልደረሰ፣ እርቅ ሰላም በሰውና በእግዚአብሔር መካከል ገና ስላልተደረገ፣ መንፈስ ቅዱስ ገና አልወረደም ነበርና ብሎ ነው የነገረን። ይህ ማለት መንፈስ ቅዱስ በሁላችንም ላይ እንደሚወርድ ወንጌል ይነግረናል። እንዲሁም ለሐዋርያቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰጣቸው የተስፋ ቃል ላይም ይህንኑ ነግሯቸዋል። በዮሐንስ ወንጌል ምዕራፍ 14 ከቁጥር 15 እስከ 17 የተጻፈውን ብናነብ፣ እኔም አብን እለምነዋለሁ እርሱም ለዘላለም ከእናንተ ጋር ይኖር ዘንድ ሌላ አጽናኝ ይልክላችኋል መንፈስ ቅዱስ እንዲላክልን ከአብ ዘንድ እለምነዋለሁኝ በማለት የመንፈስ ቅዱስን ወደፊት መጪነት ወደፊት እንደምንቀበል የእሱን ጸጋ እንደምንቀበል ጌታችንም በተስፋ ቃል ነግሮን ነበረ። ይህ የተስፋ ቃል እንግዲህ ከድህነቱና ከሰላሙ በኋላ ለሐዋርያት በመጀመሪያ በመሰጠት ለሰዎች ሁሉ የመንፈስ ቅዱስ ጸጋ እንደ ጥሉ ዘመን የራቀን ሳይሆን አሁን በመጣው ሰላም በፍጹም መልኩ በፍጹም ቀረቤታ መንፈስ ቅዱስ እኛን ሊረዳን እንደ ቀረበን የሐዋርያ ሥራ ምዕራፍ 2 ቁጥር 4 ላይ ሁሉም መንፈስ ቅዱስን ተሞሉ ይናገሩ ዘንድ መንፈስ ቅዱስ እንዳደላቸው መጠንም እየራሳቸው በሀገሩ ቋንቋ ሁሉ ይናገሩ ጀመር የሚለው ቃል የሚያሳየን ይሄ ተስፋ መፈጸሙን ነው። ሐዋርያት መንፈስ ቅዱስን ተሞሉ። ከሐዋርያት በኋላ ያለችው ቤተ ክርስቲያን ለምእመናኖቿ ለልጆቿ የመንፈስ ቅዱስ ጸጋን እንደምታድል ያ የነበረው በሰዎችና በመንፈስ ቅዱስ መካከል የነበረው ርቀት እንደ ጠበበ ሰላም አንድነት ከመጣ ወዲህ የመንፈስ ቅዱስ ጸጋ እንደ በዛልን ከዚያን ጊዜ ወዲህ ስለ መንፈስ ቅዱስ የምናወራው ነገር የምናምነው እምነት በቅርበትና በፍጹም ፍቅር መሆኑን እንመለከታለን። ይህን የምናከብርበት እለት ነው ዛሬ። ዛሬ ሁላችንም ይህንን እንድናከብር ቅድስት ቤተ ክርስቲያን የምታስተምረን የመንፈስ ቅዱስ ረዳትነት የመንፈስ ቅዱስ ስጦታ ሰዎችን እጅግ የቀረበበት ቀን እንደ በፊቱ በነቢያቱ በተወሰኑ ግለሰቦች ይታይ የነበረው የመንፈስ ቅዱስ ረድኤት አሁን ግን ላመኑት ሁሉ ያለ ምንም ተከፍሎ በምስጢራተ ቤተ ክርስቲያን በእምነታቸው በክርስቲያናዊ ተጋድሏቸው መንፈስ ቅዱስ እንደሚሰጣቸውና ጸጋው እንደማይለያቸው የምናስብበት ቀን፣ ለዚህም እግዚአብሔር እንድናመሰግነው አምላካችንን እንድናመሰግነው የተደረገ በዓል ነው። እንግዲህ የቤተ ክርስቲያን ሊቃውንት ታላላቆቹ መንፈስ ቅዱስ ለሐዋርያት የወረደበትን ቀን የቤተ ክርስቲያን የልደት ቀን ይሉታል። በተነጋገር ነው ምክንያት የልደት ቀን መባሉ ለምን እንደሆነ አሁን ለመረዳት አይከብደንም። ቤተ ክርስቲያን አገልግሎቷን የምትፈጽመው የቤተ ክርስቲያን አባላት ይሆን እኛ ክርስቲያኖች መንፈሳዊ ሕይወታችን ቀጣይነት የሚያገኝበት ተስፋችን የሚለመልምበት ክፉውን ነገር ማሸነፍ የምንችልበትን ኃይል የምናገኝበት ፍጹም ዘለዓለማዊ ተስፋን እንድናገኝ የታደስንበት ምስጢር ሁሉ የተገኘው በዚህ በቅዱስ መንፈስ በተቀበልነው ከእግዚአብሔር መንፈስ ቅዱስ በተቀበልነው ውስጣችን ባለው በዚህ በቅዱስ መንፈስ ስለሆነ የቤተ ክርስቲያን የልደት ቀኗ የቤተ ክርስቲያን የመጀመሪያ የምስረታ ቀኗ ሊሆን ይገባል ብለው የቤተ ክርስቲያን ሊቃውንት ይሄንን ቀን በእንደዚህ አይነት መልኩ ጠርተውታል ወይንም ሰይመውታል። በዚህ እለት ስለ መንፈስ ቅዱስ ልንነጋገርባቸው የሚገቡን ሁለት መሰረታዊ የሆኑ ነጥቦች አሉ። ከላይ ከተነጋገርናቸው ነገሮች መሰረት በማድረግ ሁለት ነገሮችን ማስተዋል እንችላለን። አንደኛ መንፈስ ቅዱስ አማናዊቷን ቤተ ክርስቲያን የሐዲስ ኪዳን ቤተ ክርስቲያንን በአገልግሎቷ ሁሉ እንደማይለያት እንዲያውም ያገልግሎቷ ሁሉ ፈጻሚ እሱ እንደሆነ በመጀመሪያ ደረጃ እንመለከታለን። ይሄንን ሐዋርያው ቅዱስ ጳውሎስ ለልጁ ለቲቶ በላከው መልእክቱ ቲቶ ምዕራፍ 3 ከቁጥር 4 እስከ 5 የተጠቀሰውን ነገር ብንመለከት በቅድስት ቤተ ክርስቲያን አገልግሎት ምስጢራት አፈጻጸም ውስጥ የመንፈስ ቅዱስ ድርሻ እንዳለ እንመለከታለን። የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ ዳግም ልደትንና በመንፈስ ቅዱስ መታደስን በሚያሰጥ ጥምቀት በምህረቱ አዳነን ብሎ ቅዱስ ጳውሎስ ይናገራል። ይሄ እንግዲህ ጥምቀትን ምን ይለዋል? በዳግም ልደትና በመንፈስ ቅዱስ መታደስን፣ አሮጌ የነበረውን የሰውን ባህሪ ያደሰው መንፈስ ቅዱስ ነው። ከእግዚአብሔር ጋራ የሚያስታርቁንን የእግዚአብሔርን ጸጋ እንድናገኝ የሚያደርጉንን ምስጢራተ ቤተ ክርስቲያንን የሚፈጽም እሱ መንፈስ ቅዱስ እንደሆነ እንመለከታለን። በእያንዳንዱ ምስጢራት ውስጥ የመንፈስ ቅዱስ ስራ አለበት። ቅዳሴያችንን ስንጀምር ካህኑ ይህች ቀን ምንኛ የምታስፈራ ናት፣ መንፈስ ቅዱስ ከሰማያት ሰማያት የሚወርድባት በማለት ለቅዳሴው አገልግሎት የመንፈስ ቅዱስ ድርሻ እንዳለ እንዲያውም ስራውን ሁሉ የሚሰራው እርሱ መንፈስ ቅዱስ እንደሆነ በመግቢያው ላይ ያውጃል ወይም ይናገራል። ያለ መንፈስ ቅዱስ ስራ የምንሰራቸው ስራዎች ብቻ ሳይሆን ቤተ ክርስቲያን የምታገለግለው አገልግሎት ተፈጻሚነት አያገኝም። ተአምራዊ የሆኑ በሰው ልጆች ህሊና ሊታሰቡና ሊተረጎሙ የማይችሉ የተመለከትነው ውሃ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጎን የወጣው ውሃ ወይንም ማየገቦ ወደዚያ ወደ ማየገቦነት ሲለወጥ የሰው ልጆች ሊመረምሩት አይችሉም። በቅዳሴው ወቅት ከቤተልሔም ይዞት የመጣው ዲያቆኑ ይዞት የመጣው ህብስቱና ወይኑ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ አማናዊ ስጋነትና አማናዊ ደምነት ሲለወጥ ሲቀየር ሰዎች ሊያዩት ሊተረጉሙት አይችሉም። ነገር ግን መንፈስ ቅዱስ በአምላካዊ ኃይሉ ይህንን ምስጢር ይፈጽማል። እርሱ ይህንን ምስጢር በመፈጸሙ ዕለተ አርብ በተፈጸመው በነገረ ድህነት ጌታችን በሰራው የማዳን ስራ ሁላችንም እንሳተፋለን። ዛሬ የምንቆርበው ቁርባን፣ የምንቀበለው ስጋ፣ የምንቀበለው ደም የዕለተ አርቡን ነው ብለን የምናምነው ያቀረብነውን መስዋዕት መንፈስ ቅዱስ ወደዚያ ወደ መጀመሪያው የመስዋዕት ቀን ወደ ዕለተ አርቡ መስዋዕትነት ስለሚለውጠው ነው። አገልግሎታችንን የሚለውጥ አገልግሎታችንን አማናዊ የሚያደርግ መንፈስ ቅዱስ ነው። ይሄ ነው አንዱ የመንፈስ ቅዱስ ስራ በቤተ ክርስቲያን አገልግሎት ውስጥ ምስጢር ፈጻሚነት። ሁለተኛ፣ የቤተ ክርስቲያን አባል ሊሆን እኛ ክርስቲያኖች የመንፈስ ቅዱስ ጸጋን በመቀበላችን በክርስቲያናዊ ህይወታችን በምድራዊ ህይወታችን ሁሉ የምናገኘውን ጸጋ የምናገኘውን ተስፋ የሰጠን እርሱ መንፈስ ቅዱስ ነው። ያለ መንፈስ ቅዱስ እርዳታ ክርስቲያናዊ ተጋድሎን መጋደል አይቻልም። በሰብአዊ ጥበብና በሰብአዊ ኃይል ልናሸንፈው አንችልም፣ ምድራዊ ኃይልን ወይም የዲያብሎስን ውጊያ። ነገር ግን ከዚህ ሁሉ መከራ የሚታደገን የማሸነፍን ጸጋና ኃይል የሚሰጠን የመንፈስ ቅዱስ ጸጋ ነው። በሐዋርያት ህይወት ላይ ይህንን በደንብ መመልከት ይቻላል። ሐዋርያት የመንፈስ ቅዱስን ጸጋ ከመቀበላቸው በፊት ኃይልን ከአርያም ከማግኘታቸው በፊት የነበረው ማንነታቸው ፍጹም የሆኑ ፈሪዎች፣ ይሸሹ የነበሩ እምነታቸው የጎደለ ለምሳሌ ብንመለከት ቅዱስ ጴጥሮስ በማቴዎስ ወንጌል ምዕራፍ 26 ላይ እንደተገለጠው ጌታችን በተያዘበት ዕለት የእርሱ ደቀ መዝሙር እንደሆነ ክዶ ነበር። ይሄ ጴጥሮስ ብቻውን በነበረበት ዘመን ያንን ኃይልና ያንን ጸጋ ባልተቀበለበት ወቅት የነበረው ጴጥሮስ እንዲህ አይነት ነው። ፍሩሃን የነበሩ ይደነግጡ የነበሩ እምነታቸው ጎዶሎ የነበሩ ሰዎች እንደነበሩ በሐዋርያት ህይወት ውስጥ ማየት እንችላለን። ነገር ግን የመንፈስ ቅዱስን ኃይል የመንፈስ ቅዱስን ጸጋ በተቀበሉበት ቅጽበት ማንነታቸው ነው የተለወጠው። መንፈስ ቅዱስን ከመቀበላቸው በፊትና ከተቀበሉ በኋላ የምናቸው የምናያቸው ሐዋርያት ሁለት የተለያዩ ፍጡራን ነው የሚመስሉት። የመጀመሪያዎቹ ቀድም እንደገለጽ ነው ናቸው። ከዚህ በኋላ ያሉት ግን ያ ፍርሃት የጠፋላቸው ፍጹም እምነታቸው በአምላካቸው ላይ ሙሉ የሆነ ሌላ ሰዎች መስለው ነው የሚታዩ። ውስጣቸው የታደሰ ጠንካሮች ማለት ነው። የቅዱስ ጴጥሮስን ማንነት በገለጽንበት መልኩ ጸጋ መንፈስ ቅዱስን ከተቀበለ በኋላ ደግሞ የነበረው ማንነቱን የሐዋርያ ሥራ ምዕራፍ 5 ቁጥር 29 ላይ የአይሁድ መምህራን በጌታ በኢየሱስ ክርስቶስ ስም እንዳያስተምሩ ባዘዟቸው ሰዓት ላይ ከመለሰው መልስ መረዳት እንችላለን። ምን ብሎ ነበር የመለሰላቸው? ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይገባል። እናንተ የምታስፈራሩኝን ማስፈራራት ሰምቼ አገልግሎቴን ከማቆም ይልቅ ማስፈራራትን ችዬ እንዳገለግል ያዘዘኝን የጌታዬን ቃል መስማት የእግዚአብሔርን ቃል መስማት ይሻለኛል ብሎ በድፍረት ነው የተናገራቸው። በፊት ግን ክዷቸው ነበር፣ ክዶት ነበር። አሁን ግን በድፍረት ይህንን ቃል ለመናገር በቅቷል ቅዱስ ጴጥሮስ። ይሄ ነው ሁለተኛ የመፈጠር ያክል መንፈስ ቅዱስ ያጸናው። አገልጋዮችን እንዲህ ነው የሚያደርጋቸው። በመንፈስ ቅዱስ ኃይልና በመንፈስ ቅዱስ ጸጋ የሚመራን አገልጋይ ምድራዊ የሆነ ማስፈራራትን፣ ምድራዊ የሆነ ኃይልን መቋቋም የምንችልበትን ጸጋ እርሱ መንፈስ ቅዱስ ይሰጠናል። በቤተ ክርስቲያን አገልግሎትም በእያንዳንዱ የአገልጋይ ሕይወትም የመንፈስ ቅዱስ ስራ ዛሬ የተገለጠ ነው። ነገር ግን ይህንን የመንፈስ ቅዱስን ጸጋ ይህንን የመንፈስ ቅዱስን ኃይል መጀመሪያ በፈጸምናቸው ምስጢራተ ቤተ ክርስቲያን ከተቀበልን በኋላ ኋላ ላይ በክርስቲያናዊ ተጋድሏችን እያሰፋ ነው፣ በክርስቲያናዊ ሕይወታችን የበለጠ እየተንከባከብ ነው። ይህንን ጸጋ ሕይወታችንን ለመንፈስ ቅዱስ ማደሪያነት እንዲሆን ቀድሰን ሕይወታችንን ለመንፈስ ቅዱስ ማደሪያነት እንዲሆን አዘጋጅተን ስንኖር ብቻ ነው መንፈስ ቅዱስ ጸጋውን በእኛ ላይ ሊያሳድር የሚችለው ሊቀርበን የሚችለው። ከዚህ ውጪ ከሆነ ግን ልክ በመጀመሪያው ታሪክ ሰው እግዚአብሔርን በበደለበት ወቅት መንፈስ ቅዱስ እንደራቀው ሁሉ አሁንም ቢሆን ያ በምልአት የተቀበልነው የመንፈስ ቅዱስ አጋዥነት እየራቀን ነው የምንሄደው። ስለዚህ ክርስቲያናዊ ሕይወታችን፣ ክርስቲያናዊ አኗኗራችን መንፈስ ቅዱስን ከኛ ለኛ እንዲቀርብም እንዲርቅም ያደርገዋል። ይህንም መረዳት ያስፈልጋል። አጋዥነቱን ብናምንም አጋዥነቱን ተስፋ ብናደርግም ለአጋዥነቱ ግን የተዘጋጀ ማንነት ይዘን ኖረናል ወይ የሚለው ዛሬ ለሁላችንም ጥያቄ ነው። ራስን ቀድሶ መኖር ይገባል። ራስን ቀድሶ ራስን አጽንቶ ማኖር ይገባል። እንዲህ ከሆነ ዛሬም ቢሆን መንፈስ ቅዱስ ከሐዋርያቱ ጋር ብቻ የተወሰነ አይደለም። ዛሬም ቢሆን መንፈስ ቅዱስ ከኛ ጋር አለ። ያ የተሰጠንን ጸጋ ያንን የተሰጠንን የመንፈስ ቅዱስ ስጦታ መንከባከብ ከቻልን የነበረው ፍርሃታችን የነበረው የእምነታችን ጉድለት ይሞላል፣ ፍርሃታችን በድፍረት ይለወጣል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ያለውም ጌታ ይህንን ነው። ይህንን የመንፈስ ቅዱስን ጸጋ ተቀብለናል። እየተንከባከብን እያስፋፋ ነው እየጠበቅን ልንኖር ያስፈልጋል። ለዚህም የእግዚአብሔር አምላካችን ስም የእግዚአብሔር አምላካችን ሁላችንንም ያግዘን። መንፈስ ቅዱስ እግዚአብሔር አምላካችን ሐዋርያትን አገልጋዮችን እንዳጸናቸው እኛንም ያጸናን ዘንድ መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።